voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዛሬ መስከረም 10 ቀን 2008 ዓ.ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በቀዳሚው ዝግጅታችን የአዲስ አበባ ቀላል ባቡር በትናንትናው ዕለት ሥራ ጀምሯል። ከአገልግሎቱ መጀመር ጋር ተያይዞ የሚኒስትሮች ምክር ቤት የባቡር አገልግሎት ሕግ አውጥቷል።
በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ሕግ ወጥቷል።
የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ ናቸው። በሌላው ዘገባችን ደግሞ እሰጥ አገባ የሁለት ወገን ክርክር ይዟል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማለን።
ደህና አመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ወደ ምስራቃዊ የኩባ ግዛት እያመሩ መሆናቸው ተነገረ። ከሃቫና የ800 ኪሎ ሜትር ርቀት ላይ የምትገኘው ምስራቃዊቷ የኩባ ግዛት ኦልጊን የካስትሮ ማለትም የፊደል ካስትሮና የራውል ካስትሮ መኖሪያ ነች። አቡኑ ቀጣይ ጉዟቸው ወደ ሳንቲያጎ ሲሆን ትናንት እሁድ ሃቫና ውስጥ የቅዳሴውን ስነ ስርዓት መምራታቸው ታውቋል። ነገ ከሳንቲያጎ ጉዟቸው በኋላ ወዲህ ወደ ዩናይትድ ስቴትስ እንደሚያመሩም ታውቋል። ኩባ ላይ ተጥሎ ለረጅም ጊዜ የቆየውን የንግድ ማዕቀብ ለማንሳት የተባበሩት መንግስታት ድምፅ በሚሰጥበት ጉባኤ ላይ ዩናይትድ ስቴትስ የድምፅ ተአቅቦ ለማድረግ እያሰበች መሆኗ ተሰማ። ላለፉት 2 ዓመታት ዩናይትድ ስቴትስና እስራኤል ብቻ ነበሩ በዚህ እርምጃ ላይ የተቃውሞ ድምፅ ያሰሙ አገሮች። በአሁኑ ወቅት ብዛት ያለውን የፍልሰተኞች ቀውስ ለመፍታት አውሮፓ አንድ የተቀነባበረና ወጥነት ያለው እቅድ ልታወጣ ይገባል እንጂ አንድ አገር ይህን ያህል ፍልሰተኞች መቀበል አለበት የሚል ኮታ ወይም አሃዝ ማውጣት ትክክል አካሄድ አይደለም ሲሉ የፖላንዱ ውጭ ጉዳይ ሚኒስትር ግሬጎዝ ሸቲያ አሳሰቡ። የመጀመሪያና ቀዳሚ እርምጃ የአውሮፓ ህብረት ድንበሮቹን ዘግቶ ሲያበቃ የትኛዎቹ የፖለቲካ ስደተኞች የትኛዎቹ ደግሞ የኢኮኖሚ ፍልሰተኞች ወይም ስደተኞች መሆናቸውን ለይቶ ማጣራት ነው በማለትም የፖላንዱ ውጭ ጉዳይ ሚኒስትር ዛሬ ሰኞ በታተመው ፖለቲኮ ዩሮፕ ላይ ይፋ በሆነ የአስተያየት አምድ ገልጠዋል። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር በዚህ ወር ማብቂያ ገደማ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም ስምምነቱን ለማጠናከር በጠሩት ስብሰባ ላይ እንደማይገኙ ተነገረ። በሶስት ሰዓቱ የዜና አወጃችን ዘገባም እናክላለን። በዚህ ዜና ላይ ሰሜን ናይጄሪያ ውስጥ ትናንት እሁድ ማታ ቦኮ ሐራም ያደረሰው መሆኑ የተጠረጠረ ፍንዳታ ቢያንስ 54 ሰዎች መግደሉ ተነገረ። አንድ ወታደራዊ ባለስልጣን ለቪኦኤ ሐውሳ አገልግሎት እንደገለጡት በፍንዳታው ሌሎች 95 ሰዎችም ቆስለዋል። በመላው ዓለምና በመካከለኛው ምስራቅ የታገቱ አሜሪካውያንን ለማስለቀቅ ዩናይትድ ስቴትስ ጥረቷን እንደምትቀጥል ውጭ ጉዳይ ሚኒስትሩ አስታወቁ። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ይህን ያስታወቁት የመን ውስጥ ታግተው የነበሩ የሁለት አሜሪካውያንን መለቀቅ ተከትሎ ነው። የመን ውስጥ ታግተው የነበሩት የሁለቱ አሜሪካውያን ጉዳይ ዩናይትድ ስቴትስ ትኩረት ያደረገችበት አብይ እንደነበረ ኬሪ አመልክተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በትናንትናው ዕለት አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ከተማዋን ለማዘመንና የመጓጓዣ ችግርን ለመቅረፍ የሚያግዝ መሆኑን አስተያየት የሰጡ ነዋሪዎች ተናግረዋል። ከግንዛቤ እጥረትና በቂ የማቋረጫ ቦታዎች ካለመኖራቸው ጋር በተያያዘ አደጋዎች ሊከሰቱ ይችላሉ በሚል ነዋሪዎች ብቻ ሳይሆን የትራንስፖርት ሚኒስትሩም ስጋት እንዳላቸው ገልጸዋል። የሚኒስትሮች ምክር ቤትም ከአገልግሎቱ መጀመር ጋር ተያይዞ የባቡር አገልግሎት ደህንነት ሕግ አውጥቷል። አንድም ሰው ከባቡር አገልግሎት ጋር በተያያዘ እንዲሞት አንፈልግም ብለዋል የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
አዎ፣ የቀደመው ተመልሷል። ባቡሩ ዳግም ወደ ኢትዮጵያ መጥቷል። እነዚያ የምስራቅ ኢትዮጵያ ትዝታዎች፣ ከበርካቶች ልብ ውስጥ የቀሩ ዜማዎች፣ ሽልንጌን የመሰሉ ትረካዎች ዳግም ነፍስ ሊዘሩ ጊዜው ደርሷል። ባቡር ቦታ ቀይሮ ቴክኖሎጂ ጨምሮ በአዲስ አበባ ተከስቷል።
ክብራትና ክብራን ተሳፋሪዎቻችን፣ ቀጣዩ ጣቢያ ሜክሲኮ፣ ወደ መገናኛ።
በከተማዋ ከተገነባው 34 ኪሎ ሜትር የባቡር መስመር ግማሹ ትናንት አገልግሎት መስጠት ጀምሯል። በጉዞ ላይ ያነጋገርኳቸው የመጀመሪያ ተሳፋሪዎችም ደስታቸውን ገልጸዋል። በባቡር ግንባታው ፕሮጀክት በብየዳ ስራ መሳተፉን የሚናገረው ዳንኤል አስረስ አንዱ ነው።
ደስ ብሎናል። ምን በጣም ያስደስታል። በቃ አንደኛ በስራ የስራ ሞራላችን በቃ ለኛ ራሱ ለወደፊቱ ታላቅ እንደ ከዚህ የበለጠ ደግሞ እንድንሰራ አድርጎናል። በጣም ደስ ብሎናል ከምንም በላይ እና አሁን ደግሞ ለሚቀጥለውም ያው ባሉት በአካባቢው ያሉትን በቃ ደስ ይላል። በቃ ከመቃ ምን ልበል እኔ በጣም ደስ ስላለ ስሜቴን በቃ መናገር ሁሉ ራሱ ያቀተኛል።
በከፍተኛ ትምህርት ተቋም ተማሪ መሆኑን የገለጸው ኢንዱርሰን ባዬ ተመሳሳይ ሐሳብ አንጸባርቀዋል።
በዚህ በቀላል ባቡር ውስጥ ሆነን ነው ያነጋገርኩ ያለሁት። ለአዲስ አበባ ምን ማለት ነው በአንተ እምነት ይህ የባቡር ትራንስፖርት መጀመር እንደ ከተማ?
እንጃ በጣም ይሄ በጣም ደስ የሚል ነገር ነው። ለአዲስ አበባ ደግሞ አንድ ትራንስፎርሜሽን ነው። የእውነትም እድገቷን ታንጀብል እንዲሆን ያደረገ ነው። ማለት እድገቷ የሚወራውን በሚዲያም የምንሰማው እንዲዳሰስ ያደረገ እንትን ነው፣ ቴክኖሎጂ ነው። አሁን በቃ በትራንስፖርቱም ላይ ህዝቡ በተቸገረበት ነገር ላይ ሞልቀርጠፍ ያለ ነገር ይሰጣል ብዬ አስባለሁ። ኖርማሊ አሁን ዛሬ የተሳፈር ነው ወደ ፒያሳ ነው፣ በአራት ብር ነው የተሳፈር ነው።
ዛሬ በአራት ብር ነው የተሳፈር ነው። ከፍላችኋል? ዛሬ ነው የሙከራ ነው።
ቆርጫለሁ እኔ የመጀመሪያው ትኬት እንደውም የኔ ቁጥር
እና ቆርጣ አሁን ከፍለ ነው እየሄድክ ያለው?
እኔ ቆርጬ ነው በህጋዊ መንገድ ነው እየሄድክ ያለው።
እኛ ነገ ወጥ እያረከው ነው ማለት ነው።
እናንተ ተጋብዛችሁ ነው
እና የቆረጡ አሉ ማለት ነው። እናንተ ትኬት ቆርጠው የገቧሉ?
እኔ በጠዋት ነው የቆረጥኩት። ምክንያቱም ጊኔስ ቡክ ላይ መመዝገብ ፈልጌ ነው የኢትዮጵያው ላይ።
በሐዋሳ ዩኒቨርሲቲ ተማሪ የሆነውና ለእረፍት አዲስ አበባ የሚገኘው በረከት በቀለም የአገልግሎቱ መጀመር የከተማዋን እድገት እንደሚያሳይ ገልጻል።
እድገቱን የሚያሳይ ነው እያየን ያለ የምንሰማውን በየሚዲያው የምንሰማውን እድገት ተጨባጭ እንዲሆን ያደረገ ነው። ሁለተኛ ደግሞ ለአዲስ አበባ ውበትም ነው እና እድገቷን ታንጀብል እንዲሆን ያደረገ ነው እና በጣም አሪፍ ነው።
ከዋጋ አንጻር ምን ያህል ሚዛናዊ ነው፣ ፍትሐዊ ነው ዋጋው ከሰው የመክፈል አቅም ጋር በማነጻጸር?
ዋጋው በጣም ተመጣጣኝና ፌር ነው ብዬ ነው የማስበው። አንደኛ ጊዜያችንን ሴቭ አድርገን ነው የምንሄደው። ሁለተኛ ከታክሲ ወደ ታክሲ ወደ ምንንቀሳቀስ የምን በማቆራረጥ የሚብላላው ህዝብ በአንድ መስመር ስለሆነ የሚሄደው ዋጋው በጣም ፌር እና አሪፍ ነው፣ ተመችቶኛል። ዋጋው
ትናንት አገልግሎት የጀመረው ከቃሊቴ የሚነሳውና ዳግማዊ ምኒልክ አደባባይ የሚደርሰው መስመር ነው።
ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለማውረድ በስተቀኙ ያሉ በሮችን ይጠቀሙ።
ከአያት ተነስቶ ጦር ኃይሎች የሚሄደው ግን ገና አገልግሎት ላይ አልዋለም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ የዚህ ምክንያት ምን እንደሆነ ለቪኦኤ አብራርተዋል።
የኢንዱስትሪውን ፕራክቲስ ተራ በተራ ነው የምትጀምረው፣ ሁሉንም በአንድ ጊዜ ጀምረ። ምክንያቱም ኮመን ሴክሽን የምንላቸው አሉ። ኮመን ሴክሽኖች ላይ እንዴት አድርጎ ነው የሚሳለጠው የሚለውን ቀስ ብለህ ነው የምታየው። ይህንን ለማድረግ ነው እንጂ ምንም እንትን የለ። ኢንዱስትሪ ፕራክቲስ ነው።
ሌላ ጥያቄ ላንሳ ዶክተር ጌታቸው። ለምሳሌ አንዳንድ ቦታ ላይ በዋሻ ውስጥ ነው ከመሬት ስር ነው አንዳንዱ በመሬት ነው የሚሄደው፣ አንዳንዱ ደግሞ ከመሬት በላይ ነው የሚሄደው። ለምሳሌ መስቀል አደባባይ ለምን በአየር ላይ ሆነ? ዋነኛ አደባባይ ነው የከተማዋ፣ በውስጥ ቢሆን ኖሮ የሚሉ እንግዲህ የባለሙያ አስተያየቶች አይደሉም ነግሮት፣ እንደዚሁ የተለያዩ ሰዎች የሚያነሷቸውን ነው። እንዴት ነው የሆኑት?
የአላይንመንት ምርጫ የተለያዩ ጉዳዮችን ይመለከታል። አንደኛው መስመሩ ቶፖግራፊው የውጣ ግባው ከዚያ ስበህ ወደዚያ ለማስመጣት ስትል የምታገኝ ባቡር በጣም በትንሽ በትንሽ የሀይት ልዩነት ነው የከፍታ ልዩነት ነው የሚሄደው። እኛ የተፈቀደልን 18 ዲግሪ ብቻ ነው። 18% ማለት
የተፈቀደልን ሲሉ በማን ማለት
ነው? ስታንዳርድ ነው። መጀመሪያ ስትነሳ አንድ ስታንዳርድ ይዘህ ነው የዚህ ባቡር የቶፖግራፊ ፐርሰንቴጁ ስንት ነው? በ100 ሜትር 1 ሜትር ከ80 ብቻ ነው ወደ ላይ ከፍ የምትለው። ያንን አሳልጠህ ለማግኘት ስትደርስ ከልደታ ተነስተህ እስከ መስቀል አደባባይ ላይ ድረስ ልታደርገው የምትችለው ይሄ ነው። ቶፖግራፊ ኢንፍሉዌንስ አድርጎ ነው እንግዲህ ምናልባት ጊዮርጊስ ወርታች የወረዱን 20 ሜትር 100 ሜትር ወርደ ሁለመናውን አንደርግራውንድ ማድረግ ይችላል። ይሄ ደግሞ የገንዘብ ጉዳይ ይጠይቃል፣ የአቅም ጉዳይ ነው። ቴክኒካል የሆኑ ጉዳዮች አሉ፣ የቴክኖሎጂ ምርጫዎች አሉ። እነዚህን ነገሮች ሁሉ አድርገን ስለሆነ ይህን ያህል አሁንም መስቀል አደባባይ ከላይ በኩል መሄድ እንችል ነበር፣ ከጎን በኩል እኛ ጠርዟን ይዘን ሄድ ነው እና አደባባዩ ጋር ምንም ግንኙነት የለም። አይተው ከሆነ የእግረኛ መንገዱ ላይ ነው ወጣ ብለ እግረኛውንም መንገድ በጣም አልወሰን ነው።
ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ባለሙያዎች ነው። ለተወሰነ ጊዜ ረዳት ሆነው የሚቆዩት ኢትዮጵያውያን ባለሙያዎች በሶስት ዓመታት ውስጥ ኃላፊነቱን እንደሚረከቡም ተጠቁሟል። ይህንን ኃላፊነት ለመረከብ እየተዘጋጁ ካሉት አንዱ በቻይና ለአስር ወራት የሰለጠኑት ደበበ ከተማ ናቸው። እርሳቸውና ስልጠና የወሰዱ ሌሎች ኢትዮጵያውያን በሂደት ቻይናውያኑን እንደሚተኩ ያብራራሉ።
አሁን እኛው በየሰርኩሌሽን አለ ተከፋፍሎ ሁሉም ሰው በአንዴ ሳይሆን በየተራው በየያደሩ በየአመቱ ማለት ነው። በየችሎታው ብቃቱን ወስዶ ራሱን ከተማመነ በኋላ ያ ነገር ላይ ኮንፊደንስ ካለ በኋላ ነው ስራ ውስጥ የሚገባ።
ራስ መተማመን ካዳበራችሁ በኋላ
አዎ። እኛ አሁን እዛ የወሰድ ነው ብዙ ስልጠናዎች ወስደናል። እዚህም ከመጣን እስከ ዛሬ ድረስ ስቲል ስልጠና ላይ ነናለ ነው። ከስልጠና በኋላ አሁን ወደ 40 ሰው ከዛ በኋላም 40 እንደዛ እየተባለ ሁሉም ሰው ወደ 132 ሰው ነው ለጊዜው እንትን ያለው እና ለወደፊቱ እነሱም ኮንትራታቸው ሲጨርሱ ችሎታችን ራሳችን ላይ በተማመን በኋላ ሊገባ ይችላል ማለት ነው።
የባቡር ትራንስፖርት አገልግሎት መጀመር ደስታን የፈጠረውን ያህል መስመሩ በሚያልፍባቸው መንገዶች ግራና ቀኝ በቂ መሸጋገሪያዎች አለመኖራቸውና የህብረተሰቡም የግንዛቤ ደረጃ ስጋት እንደሚፈጥርባቸው የሚናገሩ አሉ። በተለይ ከአደጋ አንጻር ስለሚኖረው ስጋት የተጠየቁት የትራንስፖርት ሚኒስትር ወርቅነህ ገበየሁ የወጡ ህጎች ተግባራዊ እንዲደረጉ ጥሪ አቅርበዋል።
እንግዲህ ዋናው ነገር ይሄ ነው። በተለይ ሚዲያውንም የምጠይቀው የጥንቃቄ ጉዳይ ላይ የበኩላችሁን ኃላፊነት እንድትጠይቁ ነው። ትላንት ከተማ ውስጥ በዚህ በቀላል ላይት ሬልዌይ ለማየት በመጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይሄን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ህግ ወጥቷል። ከትላንት ወዲያ የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል፣ ደንብ አውጥቷል ማለት ነው። በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ አውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው በመኪና አደጋ የሚያልፉ የዜጎችን ህይወት እንዳለ በተጨማሪ ደግሞ በዚህ አንድም ሰው እንዲሞት አንፈልግም።
475 ሚሊዮን ዶላር ወጪ የተደረገበትና አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የመጨረሻው እንደማይሆን ሚኒስትሩ ተናግረዋል። በቀጣዮቹ 5 ዓመታትም ተጨማሪ መስመሮች እንደሚዘረጉ ነው የተጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ምን አይነት ባቡር ነው በንዝ ለገብጋባ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ የምወዳት ልጅ ትሬ ይዞ ገባ ልምልም ባቡሩ ልምልም ባቡሩ ወጣት ይዞ በሙሉ አውቶሞቢል ነጂ አለፈኝ አለፈኝ ጭንቄ ባለ ጋሪ ባለንጋው ተለፈኝ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ልምልም
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የእኛም የስርጭት ባቡር እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ተከታዩ እሰጥ አገባ ነው።
ዛሬ ተከራካሪዎቻችን ባለፈው ሳምንት ፕሮግራም ጥበት ሳቢያ አስተዋውቀን ብቻ የተሆነው ፕሮግራም ነው። አቶ መሐሪ ዮሐንስ ሰሌ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ናቸው። ነገር ግን በኢህአዴግን ፖሊሲ በመደገፍና በአባልነታቸው የሚያቀርቧቸው ትችቶች በግልጽ በቀጥታ የሚያምኑባቸውን ነገር ነው የሚያቀርቡት። አቶ ፈቃደ ሸዋቀና ከዚህ ከዋሽንግተን ዲሲ የመንግስቱን አቋም ወይም ፖሊሲዎች በመቃወም ነው። ሁለቱ ናቸው እንግዶቻችን። በወቅታዊ ርዕሶች ላይ ነው ሁልጊዜ የምናደርገውና ከቅርብ ጊዜያቱ ሁኔታዎች ጋር አያይዘን እንነሳለን። እንግዲህ እነኚህ ሁለቱ እንግዶቻችን ናቸው። ዛሬ አጠር ያለውን ክፍል እናቀርባለን። ከቅርቡ የኢህአዴግ 10ኛው የኢህአዴግ ጉባኤ እንነሳ። በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳደር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል። የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም፣ በገዛ የውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው። አቶ መሐሪ የእርሶን ዩኒቨርሲቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ የቆዩት ምን ይላሉ እርሶ?
ያው እንግዲህ ስናየው እንደነበረ እኔ በጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት 12ኛ ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይ በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው። ጉባኤ ያው እንግዲህ የከፍተኛው የድርጅቱ መወሰኛ ቦታ ነው ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው ብዙ ነገሮች፣ ብዙ ውሳኔዎች፣ ምናልባትም የፖለቲካ አስተሳሰብ ለውጥም ካለ፣ የአሰራር ለውጥም ካለ፣ የፖሊሲና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት 5 ዓመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። ያው እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ይዘዋቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂደዋል። ባለፈው 5ኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፏል። ሌሎች ከሱ ጋር የሚሰሩ አጋር ድርጅቶችም አሸንፏል። ስለዚህ ያው ህዝቡ የሰጠን አደራ ብሎ ነው ድርጅት የተነሳው። ያው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቅዶ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛው ጂቲፒ ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደኔ እንደ አንድ በቅርበት ኢትዮጵያ ውስጥም የሚኖር ፓርቲውን በቅርበት የሚያውቅ ሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪ የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው ያው
እሱን ቅድሚያ ይሰጡታል።
ድህነትና ኋላቀርነት ናቸው። እነዚህ ድህነትና ኋላቀርነት ለማሸነፍ ደግሞ ያው የተቀረጸው ኢኮኖሚ ልማት ፖሊሲዎችና ስትራቴጂዎች አሉ። ይህንን ለማሸነፍ ድህነትን ለማሸነፍ ይህንን ፖሊሲዎችና ስትራቴጂዎችን ምን ለውጥ አመጡ፣ ያቀድነውስ ምን ላይ ደረሱ ብሎ ድርጅቱ መመርመሩ ከዚህ በላይ አገብጋቢ ጉዳይ አለ ብዬ አላምንም። ማለት በቅድሚያ የምሰጠው ነው። ሁለተኛ ደግሞ ምንድን ነው ይህንን ለማስፈጸም ድርጅቱ የመምራት ቁመና ሊኖረው ይገባል። ድርጅቱ የጀመረውን የልማት ጉዞ ወይም ደግሞ የቀረጻቸው ፖሊሲዎችና ስትራቴጂዎችን የማስፈጸም አቅም አለው ወይ? ድርጅቱ እነዚህን ለማስፈጸም እንቅፋት ነው ሊገጥመው የሚችል ችግር በዋናነት ከራሴ መነጫል ብሎ ነው የሚያምነው። ራሱን ምን አይነት ሁኔታ ውስጥ ነው ያለ? ከእነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጡል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞ ሊያደናቅፉ የሚችሉ የመልካም መስተዳደር እና የክራይሲስ አቢኔት ችግሮች ናቸው ብለው እነዚህም ግንባር ቀደም ሰጥቶ ከመጀመሪያ እስከ መጨረሻ የድርጅት አጀንዳዎች ሆነው የመፍትሄ አቅጣጫ ትኩረትም ተይዞላቸው ያለቁ ናቸው እና
መልካም
መልክ ሳይሆን የድርጅቱ ጉባኤ ስኬታማ ነበር ብዬ ነው።
መልካም ዝርዝሮቹን እንመለከታለን። አጠር አጠር አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል አቶ መሀሪ። አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር፣ አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ መሀሪ። እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለእርስዎ የተሳካ ነበር፣ ለኢትዮጵያ ሕዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ?
እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየው ይሆናል፣ ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም፣ ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች፣ ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስሚስ የሚያደርግ አይነት እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው። ያው ፈረንጆች እንደሚሉት ዝም ብሎ ሰልፍ ፉልፊሊንግ የሆነ ለራስ የሚመች አይነት አካሄድ ያለበት ነገር ምንም ነገር አላየ
ላይ። መልካም ግራና ቀኝ ያነሳቸዋቸውን ጭብጦች የበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም ወይ? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷል ጉባኤው፣ አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሀሪ
ነው አሁን ቅድም ስልህ እንደነበረ ነው ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ ፒአርዴፍ አስተሳሰብ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያል ነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት 10-12 ዓመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆኖ የልማት ጥያቄም እንዳለ ሆኖ የራሱ የድርጅቱ የአሰራር ጥንካሬም መርምረዋል። የድርጅቱ የውስጥ የራሱ ዲሞክራሲያዊ አሰራር አለው። በድርጅት ያለው መልካም አስተዳደርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም፣ መብቶች አልተነሱም፣ ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንስፕል መርሆች፣ እነሱ መከበር እንዳለባቸው። የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራቡ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁት እኩልነት ምናምን የምንላቸው እኩልነት የምንላቸው እንዳለው ነው። በሌላው መልክ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሐዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካትታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዲሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሷ የሆነ የፖለቲካ አስተሳሰብ ለመገንባት እየሞከረች ነው ያለ።
እስኪ እንገሩ አቶ መሀሪ ጣልቃ ልግባ፣ ምናልባትም ብዙዎችን ሊያነጋግር የሚችል አንድ ጭብጥ ነክተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብትስ ተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነቱ?
ኦኬ፣ አሁን ሳይንቲፊካሊ ስናየው መብት የሚባሉት በሁለት እንከፍላቸው ይችላለን። ሰብአዊ መብት የምንላቸዋሉ፣ ዲሞክራሲያዊ መብት የምንላቸዋል። ሰብአዊ መብት የሚባለው ልዩነት የለም። በዓለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዲሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዲሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባል አለ፣ የግለሰቡ መብት የሚባል አለ። የቡድን መብት የምንለው ለእነዚህ ለብዙሀነት፣ ለብሔር ብሔረሰቦች፣ ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱም በዛ ነው የተቀረጸው። ሰብአዊ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ። ህገ መንግስቱ ስታየው በአጠቃላይ የፖለቲካል ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው። ከዚህ አንጻር ስናየው ነው ትርጉም ይስበ
ውይይቱ አልተጠናቀቀም። በነገው ዝግጅታችን ይዘን የምንቀርበው ይሆናል። አድማጮች፣ የምሽቱ ስርጭት ወደ መጠናቀቁ ተቃርቧል። ያለፏቸውን ዝግጅቶች በድረገጻችን voanews.com/amharic አንድ ቃል ነው voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም በሰፊው እንገኛለን። ቪኦኤ አምሃሪክ ብላችሁ ፈልጉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት። ሙዚቃን ጋብዛችሁ
መጣዎች ምዬ ሳይከብደኝ እርምጃ በሰባ ደረጃው
This program has come to you from the Voice of America, Washington.